تسلولت پروگرامچن اهون ای جمرال በመጽሐፍት ዓለም ፕሮግራማችን በአቤ ጉበኛ የተደረሰውንና በታላቁ አጼ ቴዎድሮስ የህይወት ታሪክ ላይ ተመርኩዞ የተጻፈውን ታሪካዊ ልቦለድ ትረካ ክፍል 21 አሰምተን የተቀላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
አንድ ታሪካዊ ልቦለድ ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ሕይወታቸውን ለሰው ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ንፋስ ሕይወታቸውን ለሚሰው ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ ክፍል 21
አጠቅብሎ ፈረስ ካሳ ብሎ ስም አርባር ቢሸበራል ኢየሩሳሌም እኔ ማዩ ተርከባይ የምሸሽ ፈረስ አባት አጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ እኔ ማዩ ተርከባይ የምሸሽ
ምዕራፍ 45 የቆንስል ፕላውደን ፍጻሜ። ደጃች ንጉሴና ደጃች ተሰማ የአጼ ቴዎድሮስን መዝመት ሲሰሙ ምንም ውጊያ ሳይሞክሩ ወደ በረሃ ስለገቡ ንጉሰ ነገስቱ እነዚህ ሽፍቶች መኳንንት ጥለውት የሸሹትን መሳሪያና ዕቃ እንዲሁም ተቋርጦ የቀረውን ወታደር ማርከው ወገራን በዚያው ዳሰው ወደ ደብረ ታቦር ተመለሱ። ቆንስል ፕላውደንም ትግሬ ከነንጉሴ ቁጥጥር ነጻ መሆኑን ሲያውቅ ከአጼ ቴዎድሮስ ጋር ተገናኝቶ ወደ ምጽዋ በዚያውም ወደ አገሩ ለመሄድ ተነሳ። ከንጉሰ ነገስቱ ለመሰናበት በቀረበበት ጊዜም አቶ ቡላዴን እንግዲህ መለያየታችን ነው አሉ አጼ ቴዎድሮስ። ደህና ተሆንኩም መለሳለሁ ጃንሆይ አለ ቆንስል ፕላውደን። እንግዲህ ይሁን እንጂ መቼስ ምን ይደረጋል? የሚያስፈልገኝን ነገር ሁሉ አንተ ስለምታቀው አደራዬን ሁሉ ላንተ ሰጥቻለሁ። ኢትዮጵያ ባትወለድባትም አገርህ ናት፣ እኔም አባትህ ነኝ አሉ ንጉሰ ነገሥቱ። አዎ ጃንሆይ እውነት ነው አለ ቆንስል ፕላውደን። ይህን ከመሳሰለው ውይይት በኋላ ለስንቅ የሚሆን ገንዘብ አውጥተው ሲሰጡት ቆንስሉ በይሉንታ አልቀበልም ብሎ ድርቅ አለ። ይሁን እንጂ በብዙ ሁኔታ ለምነው ከገንዘቡ ግማሹን ያህል እንዲቀበል አደረጉና በየመንገዱ ያሉ ሹማምንት በክብር እየተቀበሉና እየሸኙ እንዲያሳልፉት የጻፉለትን ደብዳቤ ጭምር ሰጥተው አሰናበቱት። የቆንስል ፕላውደን ወደ አገሩ ለመሄድ መነሳት በብዙ መኳንንት ልብ ሐዘንን ፈጥሮ ነበር። ያሁሉ ይበልጥ ታላቅ ቅርታ ያደረባቸው አጼ ቴዎድሮስና ሊቀ መኳስ ዮሐንስ ነበሩ። ዎልተር ፕላውደንና ጆን ቤል ከብዙ ዓመታት በፊት ግብጽ ውስጥ ስዌዝ ላይ ተገናኝተው የአባይን መነሻ ለማየት ወደ ኢትዮጵያ መጡ። ከዚያም ለአምስት ዓመታት ያህል በኢትዮጵያ ውስጥ ሲዘዋወሩ ቆይተው ወደ አገራቸው እንደ ተመለሱ በኢትዮጵያ ያዩትን ሁሉ ለእንግሊዝ መንግሥት በጽሑፍ አቀረቡ። የእንግሊዝ መንግሥትም ከኢትዮጵያ ጋር የወዳጅነት ግንኙነት ለመመስረት አስፈላጊ ሆኖ ስላገኘው በጊዜው የመካከለኛው የኢትዮጵያ ግዛት የበላይ መስፍን ወደ ነበሩት ወደ ራስ አሊ ፕላውደን እንደ ቆንስል ጆን ቤልም ረዳቱ ሆነው ስለተላኩ እንደገና ወደ ኢትዮጵያ አብረው መጡ። እዚህ ጊዜ ጀምረው እነዚህ ሁለት ጓደኞች መንታ ሆነው እንደተወለዱ ወንድማማቾች ባንድነትና በታላቅ ወዳጅነት ይኖሩ ነበር። በዚህ ጊዜ ሊቀ መኳስ ዮሐንስ በዚግነቱም ሆነ በጠባዩና በልማዱ እንደ እንግሊዛዊ ሳይሆን ኢትዮጵያዊ የነበረ ቢሆንም ባንድ ላይ መጥተው ይህን ያህል ዘመን ያን በመሰለ ወዳጅነት አብሮ ተቆየው ጓደኛው ቢሄድበት ሲነሳ ሆዱ ተሸበረበት። ቆንስሉን መኳንንቱ ሁሉ ሸኝቶት ከተመለሰ በኋላ ሊቀ መኳስ ዮሐንስ ከበቅሎው ጎን ሆኖ እየሄደ ብዙ ነገር ሲነግረው ቆየና ሁለቱም ባይኖቻቸው እንባ እንደተሞላ ተሰነባብተው ተለያዩ። ቆንስል ክላውደን በፊት ጎንደር ደርሶ ወደ ምጽዋ ለመሄድ ጎንደር ጠግ እንደደረሰ ጋረድ ክንፉና ወታደሮቹ አደጋ ጥለው ደረቱን በጦር ወግተው ከወደቀበት ማረኩት። ይህን የሰሙት የጎንደር ነጋዴዎች 1000 ብር አዋጥተው ጋረድን በመለመን ምርኮኛውንና ቆስለኛውን ቆንስል አስለቅቀው ጎንደር በሚገኘው ግቢው እንዳደረሱት በዚያ ኃይለኛ የጦር ቆስል ለዘጠኝ ቀናት ያህል ሲሰቃይ ቆይቶ ኢትዮጵያና የንጉሠ ነገሥት ቴዎድሮስ ወዳጅ የነበረው ቆንስል ዎልተር ፕላውደን ከዚህ ዓለም በሞት ተለየ። ለቆንስሉ ቀብር የታየው ስነ ስርዓት ምን ያህል ታላቅና ክብር የተሞላበት ስለነበር ከቆንስሉ ሞት ጋር በእንግሊዝ ሀገር የተወራው ሁለተኛ ወሬ ይኸው ነበር። ከዚህም ጋር አጼ ቴዎድሮስ ሟቹን ቆንስል ከነጋረድ እጅ ለማስለቀቅ የጎንደር ነጋዴዎች የከፈሉትን ገንዘብ ስለከፈሏቸው ይህንም እንግሊዞች ሰምተዋል። አጼ ቴዎድሮስ ወደ ሸዋ ለመዝመት እየተዘጋጁ ደብረ ታቦር ላይ እንዳሉ በቆንስል ፕላውደን ላይ ጋረድ ክንፉ የፈጸመውን የግፍ ስራ ሲሰሙ ቁጣና ጸጸት አቃጠላቸው። ሊቀ መኳስ ዮሐንስም እጅግ በሆነ ሐዘን ላይ ወደቀ። ንጉሠ ነገሥቱን በየጊዜው በማጽናናትና በመምከር ፋንታ ራሱ ቁጭ ብሎ ፕላውደንን እያሰበ ሲያለቅስ መዋል አመጣ። ፈረንጆች ሰው ከሞተ በኋላ ብዙ አያለቅሱም የሚባል ወሬ ነበር። አበሾችም ይህን ያምኑ ነበር። ነገር ግን ሊቀ መኳስ ዮሐንስ እንዲህ ያለ ሰው ሆኖ አልታየም። ከአበሻ መካከል እንኳን እጅግ አዛኝ የሚባለው ሰው የሚያሳየው ሐዘን አይነት ታየበት። ቁጭ ብሎ እንባውን ማጉረፍ ከጀመረ ፊቱ ሳምባ እስኪመስልና ራስ መታት እስኪከሰክሰው ድረስ ሲቀጠቀጥ ካልቆየ በቀላሉ አያቋርጥም ነበር። ከሁሉም ይልቅ ቆንስሉ ከቆሰለ በኋላ ምንም ሊጽፍ ወይም ሊናገር ባለመቻሉ የአደጋው አጣጣል ሁኔታ ተጣርቶ አልታወቀ ስለነበር ልዩ ልዩ ታሪክ እየተጨመረ ሲነገር የሊቀ መኳስ ዮሐንስ ሐዘን እየበረታ ሄደ። አንዳንዶቹ ጋረድና አሽከሮቹ ከበው ያዙትና ታጃቢዎቹ አንዱ እንኳን ሳይደርስለት ወሰዱት። ከዚያም ወደ ዱር እንዳገቡት ህመሙ ጠንከር ብሎበት ስለነበር ያንድ ዛፍ ስር ተደግፎ ተቀመጠ። ጥቂት ቆይቶ ማህረብ ሲያወጣ እጁን ወደ ኪሱ ሲያገባ ሽጉጥ ሊያወጣ መስተደውና ጋረድ ክንፉ የያዘውን ጦር በቆንስሉ ደረት ላይ ቀበቀበው። ከዚያ ጦሩ አልነቀል ብሎ አንድ ጡንቻማ ወታደር የቆስለኛውን ደረት በእግሩ ረግጦ በስንት ስቃይ መዘዘው ይላሉ። ሌሎቹም ከዚህ የማይሻል የስቃይ ታሪክ ያወራሉ። ይህ ሁሉ የአጼ ቴዎድሮስን ቁጣና የሊቀ መኳስን ሐዘን እያባባሰው ሄደ። በእርግጥ የሆነው ነገር ግን ቆንስሉ ከበቅሎ ላይ እንዳለ በጦር ደረቱን ተወቅቶ ሲወድቅ እነጋረድ አንስተው በምርኮ መውሰዳቸው ነበር። አጼ ቴዎድሮስ በዚህ ጊዜ በየአቅጣጫው ዘመቻ ይጠብቃቸው ነበር። እዚህ ላይ እቴጌ ተዋበች ሐዘን ገና ልባቸውን እንደረመጥ ያቃጥለው ነበር። ካህናት በየቦታው የጀመሩትን የስም ማጥፋትና የክፉ ስብከት ስራቸውን በማስፋፋት ላይ ነበሩ። አቡነ ሰላማ እንኳ በዚህ ጊዜ በንጉሠ ነገሥቱ ላይ ይፈጽሙት ነበር የሚባለው ሴራ እጅግ ብዙ ነበር። ከዚህ ላይ የውጭው ዓለም ጋር ትክክል በሆነ መንገድ አስተዋውቆ እርዳታ እንዳገኝ ያስደርግልኛል የሚሉት ወዳጃቸው በጠላታቸው እጅ ተገደለ። ያላቸው መካርና አጽናኝ ሊቀ መኳት ዮሐንስ በታላቅ ሐዘን ተያዘ። ሊቀ መኳት ዮሐንስ አጽናኝ መሆኑ ቀረና እሳቸው ማጽናናት ጀመሩ። አንድ ቀን በድንኳናቸው ውስጥ ከሊቀ መኳት ዮሐንስ ጋር ሲነጋገሩ፣ ዮሐንስ ግድ የለህም አቶ ቡላዴንን ከሞት አንመልሰውም እንጂ ገዳዮቹ የዚህን ዓለም ብርሃን እያዩ ይኖራሉ ብለህ አታስብ። የእሱ ሞት ያንተ ብቻ ሐዘን አይደለም፣ እኔም እንደዚሁ ተቃጥያለሁ። በእኔ ምክንያት መሞቱን አውቃለሁ አሉ አጼ ቴዎድሮስ። እሱማ ነው ጃንሆይ፣ እንዲያውም ይህ ምክር ግርማዊነቶ ተማይወዱና ክላውዴን ለአውሮፓ መንግስታት የምንሰጠውን ወሬ እየካደ ንጉሱን ይረዳል ለማለት ከሚጠሉት ካቶሊኮች የተሰጠ ሳይሆን አይቀርም አለ ሊቀ መኳት ዮሐንስ። ያደርጋሉ እንጂ የንጉስ ንጉሴ ጌቶች ለምን አያደርጉትም? አድርገውታል አሉ አጼ ቴዎድሮስ። ፈረንሳዮችም በዚህ ሴራ መኖራቸው አይጠረጠርም አለ ሊቀ መኳት ዮሐንስ። እሱም አይኖራሉ፣ ነገር ግን እነሱንማ እግዚአብሔር ዋጋቸውን ይፈላቸው እንጂ ምን እናደርጋቸዋለን አሉ አጼ ቴዎድሮስ። እናደርጋቸዋለን ጃንሆይ፣ አሁን በንጉሴ ስም በኢትዮጵያ ምድር ሁለት ወደቦች አግኝተዋል። ሌላም ብዙ ሐሳብና ምኞት ይኖራቸዋል። ወዳጆቻቸውን አጥፍተን በዚህ ያላቸውን ይዞታና ተስፋ ሁሉ ብናሳጣቸው ከአንድ ሰው ሞት ብዙ ጊዜ የበለጠ ጉዳት ይሆንባቸዋል አለ ሊቀ መኳት ዮሐንስ። አሁን ግን ከሁሉ አስቀድመን ጋረድን ማጥፋት አለብን። ያጋጠመኝን ችግርና ሐዘን አይቶ ይህን የመሰለ ሥራ ሲፈጽምብኝ ዝም ብዬ አላየውም አሉ አጼ ቴዎድሮስ። በፊት አለቅየውን ንጉሴ ብንወጋ አይሻልም አለ ሊቀ መኳት። አይ ዮሐንስ፣ ጋረድ ያገው ንጉሴ ጭፍራ ነኝ ብሎ ያስባል መሰለ? እሱ እኮ በልቡ ነክሷል። ያን የሚጠጋው ተፈረንሳይ የሚያገኘውን የጦር መሳሪያ እንዲያካፍለው እንጂ እንኳን ጌታዬ አሽከሬ ሊለው ይኮራል። አባቱ እንኳ ጀግና እንጂ ኩሮ አልነበሩም። እሱን ምን እንደጫነበት አላውቅም። እኔን የከዳውስ ለሱ እንዴት እታዘዛለሁ ብሎ እንጂ ሌላ ምን ያደረግኩት አሉ አጼ ቴዎድሮስ። እንግዲህ ተሁሉ አስቀድመን ወደ እሱ መዝመታችን ነዋ አለ ሊቀ መኳት። አዎ ጋረድ በዓለም ላይ መኖር አይገባውም። ለሱ ያለኝ ትዕግስት አልቆ በቦታው ቁጣና ጸጸት ተተክተውበታል አሉ አጼ ቴዎድሮስ። በዚህ ሁኔታ ሐሳባቸውን ወስነው አጼ ቴዎድሮስ ወደ ጎንደር ሄዱ። በዚያም ከሰራዊታቸው ጠንከር ጠንከር ያሉ እግረኛ ወታደሮችና ፈረሰኞች መጥተው ወደ ወገራ ጉዞ ጀመሩ። ምዕራፍ 46 የዋልድባ ጦርነትና ሁለተኛው ታላቅ ብትር። ኢትዮጵያ በአረብና በቱርክ ተከባ ከመኖሯ ይበልጥ የተጎዳችበት ነገር ቢኖር የእርስ በርስ ጦርነት ነው። ኢትዮጵያውያን በብዙ የጦር ሜዳ ላይ አልቀውም ይሁን ፈሽተው ጠላታቸውን ድል ሲያደርጉ ኑረዋል። እርስ በርሳቸው ጦርነት ሲገጥሙ ማየት ግን የሰው ልጅ ከዱር አራዊት ጋር ምን ያህል የተቃረበ ዝምድና እንዳለው ዋና ምስክር ነው። አጼ ቴዎድሮስ ወደ ጋረድ ሲዘምቱ በቆንስል ክላውደን ሞት ያደረባቸውን ቂም ብቻ ይዘው አልነበረም። አባት አጠቅ ወደ ጋረድ ሲጓዙ ትዕግስት የሚባል ነገር በህሊናቸው ውስጥ አልነበረም። የአባት አጠቅ ትዕግስት በየክፍላዙ በየክፍለ ግዛቱ ከወደቁት ወታደሮች አካል ጋር አውሬ ገትኖ አሞራ በትኖ ጨርሶታል። የአባት አጠቅ ትዕግስት በየአቅጣጫው ከሚከዱ መኳንንት ጋር እየከዳ እንደ ጉም በኖ እንደ ጤፍ ተኖ አልቋል። አንድ ዘመን በተስፋ አብቦ የነበረው የአባት አጠቅ ልብ በተስፋ መቁረጥ መጠውለግ ጀምሯል። በጠቅላላው አጼ ቴዎድሮስ ወደ ጋረድ ክንፎ ሲዘምቱ ፍጹም በሆነ የመበቀል ፍላጎት ነበር። በመንገዳቸው ላይ ያሰላሰሉት የነበረው ነገር ሁሉ እጅግ አውሬ የሚያደርጋቸው ነበር። በሰላም ሊያስተዳድሩት ይመኙለት የነበረው ሕዝብ በየአቅጣጫው ፈራረሰ። ቱርኮችን ከሀገራቸው ለማባረር ይረዱኛል ብለው ተስፋ ካደረጉባቸው መንግስታት አንዱ የፈረንሳይ መንግስት በአገራቸው ውስጥ ለተነሳ ንጉሴ የሚባል ሽፍታ የጦር መሳሪያ እየረዳና በማንኛውም ነገር እያበረታታ ያደራጅባቸው ጀመር። ህዝቡን ያስተባብሩልኛል ብለው ያሰባቸው ጳጳስና ካህናት ህዝባቸውን የሚበትን ተንኮል እየሰሩባቸው አገኛቸው። የግል ኑሮ ደስታቸው በሞት ተፈታ። በዚህ ቆስተለ ልብ ላይ የትልቅ ወንድማቸው ልጅ ጋረድ ክንፎ አዲስ ጦር ተከለበት። ይህን የቆስተለ ልብ ይዘው የዘመቱት አጼ ቴዎድሮስ ወደ ወገራ ብቅ ብለው በስሜንና በደባርቅ ሲያልፉ ጋረድ ክንፎ ወደ ዋልድባ ቆላ ወርዶ ከስሜን ከወገራ ከጭልጋና ከደንቢያ ያጠራቀመውን ሰራዊቱን ይዞ ይጠባበቅ ነበር። እሱም አጎቱ አጼ ቴዎድሮስ በደጃዝማችነታቸው ጊዜ ያን ሁሉ መስፍን ተራ በተራ ድል እየመቱ ወደ ንጉሠ ነገሥትነት የወጡት ድፍረት በተሞላበት ሥራቸው መሆኑን በማሰብ እኔስ በርትቼ ብዋጋ እሱን የማላቸነፍበት ምክንያት ምን አለ በማለት እስከ መጨረሻው ለመዋጋት ቆርጦ ዛሬ ወይ ገልበኝ ወይ ገድየው ተምንለያይ በቀር በሽሽት ፊቴን በመልሰው የዋልድባ አባቴ አቡነ ሳሙኤል ነፍሴን ወደ ገሃነም ያወርዷት ብሎ ይምል ነበር። አንድ ሰው ያለ ምክንያት በመቀኝነት ብቻ ሌላውን ሰው ምን ያህል እንደሚጠላ ለማወቅ ጋረድ ክንፉ ምንም ባልሰሩት አጎቱ ላይ የነበረው ጥላቻ ዋና ምስክር ነበር። አጼ ቴዎድሮስ በጣም ሲቆረቆሩባቸው ከኖሩት ዋና ዋና ነገሮች አንዱ ኢትዮጵያውያን እርስ በርሳቸው እየተላለቁ በጠላቶቻቸው ፊት ደካሞች ሆነው መታየታቸው ነበር። ጎራዴንና ጦርን ወደ ማጨድና ማረሻ እለውጣለሁ፣ አንድ የእርሻ በሬ ከአምስት የጦር ፈረስ የበለጠ ዋጋ እንዲያወጣ አድርጋለሁ ብለው ሰላምንና ብልጽግናን ሲያልሙ የቆዩት መልካም ሰው የተስፋቸው ብርሃን በከባድ ጨለማ እየተሸፈነ መሄድ በመጀመሩ እነሆ የሚጠሉትን የእርስ በርስ ጦርነት ከአሳዳጊ ወንድማቸው ልጅ ጋር ለመግጠም በቀልብ አሳደረው ጉጉት እየተገፋፉ ገሰገሱ። የሁለቱ ክፍል ወታደሮች ከዋልድባ ገዳም ወረድ ብሎ በሚገኘው ቆላ ቦታ ላይ ተገናኙ። ጦርነቱ እጅግ አሳዛኝ ነበር። በዚሁን ይሁን በዚያ የሚሸሽ አልተገኘም። የሁለቱም ክፍል የጦር አዝማቾች የሚሸሹ ሰዎች አልሆኑም። አጼ ቴዎድሮስ ይሁን ልማዳቸው ነው። ልጅ ጋረድ ክንፉ የወታደሮቹ ቁጥር በየሰዓቱ በሞት እጅግ እየቀነሰ ሲሄድ ቢያይም ይብሱን አውሬ እየሆነ ሄደ። ኢትዮጵያ ልጆቿን በሁለት ተቃራኒ ክፍሎች አሰልፋ እንደ ቅጠል አረገፈች። አጼ ቴዎድሮስና ጋረድስ ይሁን መነሻ ምክንያት ባይኖረውም እጅግ የጠነከረ ቂም ነበራቸው። ሁለቱም ምለው ተነስተዋል። እያንዳንዱ ወታደር ደግሞ እንደ አጼ ቴዎድሮስና እንደ ልጅ ጋረድ ምሎ የተነሳ ይመስል ዛሬ ወይ ገድየው ወይ ገሎኝ ብሎ የተገዘተ ይመስል አንዱ ወታደር የጠላቱን ክፍል ወታደር ሲያይ ደም እንደጠማ አውሬ እየተጎማጀ አይኑን አፍጦ ሲገሰግስ የጦሩና የጋሻው ግጭት፣ የጥይቱ ጩኸት፣ የጎራዴው ብልጭልጭታ፣ የፈረሱ ኮቴ፣ የሰው ፉከራና ተወግቶ ወይ በጥይት ተመቶ ሲወድቅ የሚያሰማው መጓጎር በዚያች አካባቢ የዓለም ህልፈት የደረሰች አስመስሎት ይታይ ነበር። ደፋሩ ጎበዝ ልጅ ጋረድ ጦሩ በኃይል እንደተጎዳበት ስላየ ምናልባት ንጉሠ ነገሥቱን ብጥለው ሰራዊቱ ወደ እኔ ይዞር ይሆናል ብሎ በማሰብ ከአንድ ታማኝ አሽከሩ ጋር በመሆን በፈረስ ሽምጥ እየጋለበ በፊቱ ያገኘውን ሁሉ በመጣስ ጦሩን እየሰበቀ ወደ አጼ ቴዎድሮስ ደረሰ። የሚሰብቀውን ጦር ገና ሳይወረውር በንጉሠ ነገሥቱ ጎን ሆኖ ከታላቅ ሰውነቱ ጋር በሚወዳደር ጀግንነት ሲዋጋ የቆየው ሊቀ መቋጽ ዮሐንስ በፈረሱ ላይ እንዳለ በአጼ ቴዎድሮስ ፊት እንደ ጋሻ በሚያስደንቅ ፍጥነት ተጋረደና ልጅ ጋረድን በሽጉጥ ከፈረሱ ላይ አወረደው። ነገር ግን አጼ ቴዎድሮስ የደስታውን ረጅም ትንፋሽ መልሰው ሳይስቡት በግማሽ ከመሞት የማይሻል ጉዳት ደረሰባቸው። በጋረድ ጎን ሆኖ የመጣው አሽከሩ ልክ ጋረድ ከፈረሱ ተገልብጦ መሬት ሲነካ ያን አስፈሪ ጦር በሊቀ መኳስ ዮሐንስ ደረት ላይ ቀበቀበው። ሊቀ መኳስ ዮሐንስ ከፈረሱ ላይ ሲገለበጥ አጼ ቴዎድሮስ የጋረድን አሽከር በጥይት ሰንጥቀው ጣሉት። ቢሆንም ሊቀመኳስ ሲወጭ የተዋበች ነፍስ ከስጋዋ ስትል ላይ ከተሰማቸው የበለጠ መሳቀቅ አደረባቸው። የተጌተዋበችን ሞት በታላቅ ስጋትም ቢሆን ሲጠብቁት ቆይተው ነበር። ሊቀመኳስ ዮሐንስን በዚህ ጦርነት ላይ አጣለው ብለው ግን በጭራሽ አላሰቡትም ነበር። ከዚህም በቀር የጌተዋበች ሲሞቱ ሁለተኛው ታላቅ ረዳታቸው ዮሐንስ በጥጋቸው ስለነበር በከፊል ሐዘናቸውን ያቃልልላቸው ነበር። ዮሐንስ ሲሞት ግን ደፍረው የሚመክሯቸውን ሰዎች ጨርሰው መቅበራቸው ነበር። ዮሐንስ በዚያ ጦር ልብ ራሱን ተወግቶ ሲወድቅ ሲያዩ ካካላቸው ላይ አንድ ኃይል ተነስቶ ሲሄድ ተሰማቸው። ክንዴ ክንዴ አባቴ አባቴ እያሉ ሂደው ከወደቀበት ሲያቀኑት ጋረድና አሽከሩ ሲወድቁ የጌታውን መውደቅ ያየው ጦር ፊቱን መልሶ ሽሽት ጀምሮ ስለነበር አጼ ቴዎድሮስ ዮሐንስን በእጆቻቸው ታቅፈው እንደያዙት በጥጋቸው ወደ ቆሙት ወታደሮቻቸው ዝረው ሂዱ ያዙልኝ፣ ዛሬ አንድ ሰው ቢያመልጥ ጉድ ሥራ ይሰራል፣ ዛሬ በቆሜ ሙቻለሁ፣ ዛሬ ታማኝ አሽከር ታማኝ ወዳጅ አይደለም ያጣሁት፣ ዛሬ እጄን ቆርጠውኛል፣ ዛሬ አይኔን አጥፍተውኛል፣ ጆሮዬን አደንቁረውኛል፣ ዛሬ ምሕረት የለም፣ አጎንብሶ ምሕረት የሚለምንህን አንገቱን በሰይፍ ቅላው፣ ተኝቶ ምሕረት የሚለምንህን ተመሬት ጋር በጦር ስፋው፣ ቁሞ ምሕረት የሚለምንህን ደረቱን በጥይት ሰንጥቀው፣ ዛሬ ምሕረት የለም፣ ዛሬ መከረኛዋን እናቴ እንኳ ተጋረድ ወታደሮች ጋር ባገኛት አርዳታለሁ፣ ዛሬ ምሕረት የለም፣ ዛሬ ምሕረት እንኳን በልቤ ፊቴ በዞረበት ቦታ አትገኝም እያሉ ጮሁ። ከዚያም ፊታቸውን ወደ ሊቀ መኳሳቸው መለስ አድርገው ሲያዩት ምንም መናገር አይችልም። ባቃሰተ ቁጥር ረጅሙ የጦር ዛቢያ በደረቱ ላይ ይወዛወዝ ጀመር። ሰማያዊ አይኖቹ ብቻ በድካም ስልምልም ይሉ ነበር። የሳሳ ጠጉሩ ተበታትኖ በነፋስ ብልው ብልው ይል ነበር። ቀስ አርገው ከመሬት ላይ በጀርባው አስተኙና ጦሩን በሁለት እጃቸው ይዘው በግድ ሲነቅሉት ከሌላ ሰው ደረት ላይ በመንቀል ፈንታ ወደ ራሳቸው ደረት እንደሚሽጡት ያህል ስቃይ ይሰማቸው ነበር። ጦሩን ዝቅ ብለው ሲነቅሉት ትኩስ እንባና ከፊታቸው ላይ ያለ ልማዱ የመነጨ ትኩስ ላብ በሊቀ መኳስ ዮሐንስ ሰውነት ላይ ይንጠባጠብ ነበር። ዮሐንስ ነጩ መልአክ፣ አንተንም በሕይወት እያለሁ አጣሁህ። ጉዴ ገና አይደል? መከራዬ መች አለቀ? ዮሐንስ ነውሬን የማይብህ መስታወቴ፣ ዓለምን የማይብህ መስኮቴ። ነጩ መልአክ፣ አንተም ሰው ነበርክ ማለት ነው? ኧረ ቆየኝ ዮሐንስ፣ ኧረ ላንተስ ምትክ አላገኝም አሉ። ሊሸረድ ለአቡነ ሳሙኤል የተሳለው ስለት ከሙሉ በላይ ደረሰለት። ወይ ገድየው ወይ ገለኝ ብሎ ነበር። ራሱ ሲሞት አንዱ ስለቱ ተፈጸመለት። አጼ ቴዎድሮስን ከቀረው ሕይወታቸው በግማሽ ገደላቸው። እርግጥ ነው አጼ ቴዎድሮስ አሁንም በድል አድራጊው ሰራዊታቸው መካከል ነበሩ። እነ እንግዳንና እነ ገብርዬን የመሰሉ ሰዎች ነበሯቸው። እንደ ሊቀ መኳስ ዮሐንስ ያለ ሌላ ሰው ግን አልነበራቸው። ሊቀ መኳስ ዮሐንስ ምንም እንኳ ሰፊ ዕውቀት ያለውና ከሰለጠነ ሕዝብ መካከል ተወልዶ አድጎና ተምሮ የመጣ ሰው ቢሆን አጼ ቴዎድሮስን በወሬ የሚያውቋቸው ወይም በዓይን እያዩቸው ሥራቸውን ያልተረዱ በስልጣኔያቸው የሚኮሩ ፈረንጆች እንደሚገምቷቸው አንድ የእርስ በርስ ጦርነት ጀግና የሆኑ አፍሪካዊ ንጉሠ ነገሥት አድርጎ አያያቸውም ነበር። ዘወትር በጥጋቸው ሲኖር ከፍተኛ ጀግንነታቸውን፣ ታላቅ ምኞታቸውን፣ እቅዳቸውንና ቅንነታቸውን፣ የሃይማኖታቸውን ጽናት፣ አዲስ ሐሳብና አስተያየት ለመረዳትና ለመቀበል ያላቸውን ፈጣን አእምሮ፣ በጠቅላላው በአንድ ታላቅ መሪ ላይ ቢገኙ የሚገቡ ባህሪዎቻቸውን ሁሉ ስለሚያውቅ እሱ የሚያስባቸው እንደ ታላላቆቹ የአገሩ መሪዎች እንደነ ታላቁ አልፍሬድ፣ እንደነ ኦሊቨር ክሮምዌል እና እንደ ሌሎች ታላላቅ የአውሮፓ መሪዎች እንደነ ታላቁ ጴጥሮስ፣ እንደነ ታላቁ ፍሬደሪክ አርጎ ነበር። አንድ ቀን ከኮንስል ፕላውደን ጋር በግል ሲነጋገሩ ፕላውደን እኔ ሰው እኮ ህዝብና አካባቢ አልተመቻቸውም እንጂ የአፍሪካን መልክ ለመለወጥ የማያጠራጥር ችሎታ ያላቸው ሰው ናቸው ብሎ ተናግሮታል። ሊቀመቆስ ዮሐንስ አጼ ቴዎድሮስን እንደ አንድ ገናና መሪ ማክበር ብቻ ሳይሆን እንደ አንድ ቅዱስ ለማምለክ ይቃጣው እንደነበር ብዙ ሰዎች ይናገራሉ። እሳቸውም ሰው ሆኖ ከተፈጠሩ ሰዎች መካከል ከሱ ይበልጥ የሚያምኑትና ምክሩን የሚሰሙት ወዳጅ አልነበራቸው። ሊቀመቆስ ዮሐንስ የዓለም ታሪክ፣ የዓለም መልካም ምድርና የዓለም መንግስታት ያስተዳደር አቋም፣ የዓለም ስነ ጥበባትና ኪነ ጥበባት እድገት ምን እንደሆኑ ያስተማራቸው የቀኑ ስራቸው መካሪያቸው ቀድሟቸው ለመሞት የቆረጠ ወታደራቸው በድንኳናቸው በር እየተኛ አብሯቸው የሚንከራተት ዘበኛቸው ሲሳሳቱ በድፍረት ተቆጥቶ የሚያርም የልብ ወዳጃቸው ነበር። ስለዚህ በርሱ እንዲመሆን የወደቀባቸው በትር ቆዳቸውንና ስጋቸውን አልፎ አጥንታቸውን ሰበረው። ሊቀመቆስ ዮሐንስ ጦሩን ነጥለውለት በክንዳቸው ይዘው ጥቂት እንደቆየ ውሃ እንዲሰጡት በእጁ ምልክት አሳያቸው። የራሳቸውን እርኮት አቅርበው ውሃ አጠጡት። በናፍቆት ደህና ይሰንብቱ ብርታቱን ይስጡት እንደሚል ሁሉ ሰማያዊ አይኑን ሁለት ሶስት ጊዜ በአጼ ቴዎድሮስ ፊት ላይ እርግብግብ ባደረገና ከባህር ማዶ መጥቶ የአገራቸው መሳፍንትና ካህናት እንደ ታላቅ መክሰፍ የጠሏቸው ንጉሠ ነገሥት ከነፍሱ በላይ ሲወድ የኖረው ነፍሳቸውን በነፍሱ የለወጠው ቅን ለሆኑ ነጮች ሁሉ መመኪያ ለሰው ልጆች አንድነት ምልክት ሊሆን የሚገባው የድሮው ሚስተር ጆን ቤል የኋላው ሊቀመቆስ ዮሐንስ ከዚህ ዓለም በሞት ተለየ። አጼ ቴዎድሮስ የሊቀመቆስ ዮሐንስ ሕይወት በክንዶቻቸው ታቅፈው እንደያዙት ስታልፍ አዲስ ድንጋጤ አልተሰማቸውም። ያ ዝሆን የሚያንቀሳቀስ የሚመስል ጦር ከፈረሱ ላይ ገልብጦ ሲጥለው ዮሐንስ የሚሉት ወዳጅ ዳግመኛ እንደሌላቸው ተረድተውት ነበር። እጅግ ከፍተኛ በሆነ ሐዘን ልባቸው እንደተወጋ የሊቀመቆስን ሬሳ ቀስ አድርገው ከመሬት ላይ አጋድመው ተነስተው በዙሪያቸው ቆመው ለቆዩት ወታደሮች አንሱትና በድንኳን ውስጥ አግብታችሁ ይቆይ አሉ። ከዚያም በፈረሳቸው ላይ ጉብ ብለው እንደ መጋለብ ሲቃጡ ከሁለቱም ክፍል ከወደቀ የሬሳ ክምር ላይ ስለደረሱ ፈረሱ በዝግታ በሬሳዎቹ ላይ እየዘለለ ጉብ ጉብ ሲል የመሰናክል ዝላይ የሚያሳይ ይመስል ነበር። ከጋረድ ወታደሮች በጦርነቱ ላይ ብዙ ሲያልቅ በብዙ መቶ የሚቆጠሩ ሰዎች ደግሞ ተማርከው ስለነበር እነሱም ወደ ደባርቅ ተወስደው አንድ ሳይቀር በጥይት ተደበደቡ። በዚያ ቀን የተደረገው ጦርነትና ከጦርነቱ በኋላ የተፈጸመው ቅጣት አልፎ አልፎ ብቻ የታየ ከፍተኛ ጭካኔ የተሞላበት ነበር። ንጉሠ ነገሥት ቴዎድሮስ ምን ያህል እየጨከኑ መሄድ እንዳመጡም በዋልድባ ጦርነት ምርኮኞች ላይ ያሳዩት ቅጣት ታላቅ ምስክር ነበር። ይሁን እንጂ የሊቀመቆስ ሞት ምን ያህል ታላቅ በትር እንደሆነባቸው የተረዱ ሰዎች በዚህ ፍራቸው ሊፈርዱባቸው ተቸግረዋል። በዚህ ጦርነት ላይ የወደቁት ሊቀመቆስ ዮሐንስና ሌሎች የአጼ ቴዎድሮስ ወታደሮች ተነስተው በክብር ሲቀበሩ ጋረድ ከነሰራዊቱ የጅብና የአሞራ ራስ ሆኖ ቀረ። እስከዛሬ ድረስም ጦርነቱ በተካሄደበት ቦታ የሰው አጥንት ወድቆ ሲገኝ እረኞች የጋረድ ራስ ወይም የጋረድ ቀልጥም እያሉ በገና ይለጉታል። ተላላፊ መንገደኞችም ይሄ እኮ የነጋረድ አጥንት ነው እያሉ በሌባ ጣታቸው እያመለከቱበት ያልፋሉ። ምዕራፍ 47 አዲስ ተስፋ። ተስፋ ባይኖር ሁሉም ሰው ራሱን በራሱ ገሎ ዓለም የሰው ዘሮችን በሙሉ ታጣ ነበር። የታመመው እድናለሁ፣ የወደቀው እነሳለሁ፣ የደኸየው እከብራለሁ፣ የተሸነፈው ድል አድርጋለው የሚል ተስፋ ባይኖረው ኩፎቹ ድሎች ስለደረሱባቸው ሰዎች ዓለም እንዴት በይበልጥ አስከፊ ሆነች ነበር። ግን የሰው ተስፋ ወሰንና ድንበር ስለሌለው የሰው ልጅ ሁሉንም ክፉ ነገር ለሚተካው መልካም ነገር ባለው ተስፋ ይቋቋማል። የሰው ልጅ መልካሙንና ተስፋ አድራጊውን አካል ከህይወት ለይቶ ሕያዋን ፍጥረታትን ሁሉ እንዳልነበሩ የሚያደርገውን ሞትን እንኳ በትንሣኤ ሙታን ድል አድርጌ ወደ ዘላለማዊ ሕይወት እሻገራለሁ ብሎ ተስፋ ስለሚያደርግ ይህን ለሚያምኑ ሁሉ የሞት ግርማ አያስፈራቸውም። ወይም ሞትን እረፍት ብለው እንዳይመኙትና ከሌላው መልካም ዓለም ለመድረስ እንዳይጓጉ የመኖር ተስፋ ያግዳቸዋል። ተስፋ የሰው የኑሮ አቋም ከተመሰረተባቸው ነገሮች አንደኛው ነው። አጼ ቴዎድሮስ በማንኛውም ሁኔታ ቢሆን በሕይወት ቆይተው እግዚአብሔር የጣለባቸውን ኃላፊነት መጠበቅ እንዳለባቸው ከማመን አላቋረጡም ነበር። ይህም በመሆኑ ባለቤታቸውን እቴጌ ተዋበችን እጅግ ታማኝ ወዳጃቸውን ሊቀ መኳት ዮሐንስን በሞት ካጡ በኋላ ሁሉ ነገር ባዶ እየሆነ ሲታያቸው እንዳጋጣሚ ሆነና በድንገት በውበታቸው የታወቁትን የደጃችሁ ቤት ልጅ ወይዘሮ ጥሩወርቅን አገቡ። ከዚያም ጥቂት ቆይተው ወደ ሸዋ ዘምተው በጥርጣሬ ተሽረው በነበሩት በመርድ አዝማች ኃይለ ሚካኤል ምትክ ሹማቸው የነበሩትን አፈ ንጉሥ አቦየንና አቶ በዛብህን በየጊዜው እያሸነፈ አብዛኛውን የሸዋ ክፍል ይልቁንም አንኮበርን ጨምሮ ከያዘው ካሬቶ ሰይፉ ሳህለ ስላሴ ጋር ገጥመው አንድ ቀን ሙሉ እጅግ ከባድ የሆነ ጦርነት ሲዋጉ ከዋሉ በኋላ አቤቶ ሰይፉ ድል ሆኖ ራሱ ሸሽቶ ሲያመልጥ አብዛኛው ወታደር ተማረከ። ከምርኮኞችም መካከል ጥፋቱ ከፍ እያለ የተገኘው ሁሉ በአዲሱ ምህረት የሌለው አቀጣጥ እጅ እግሩን እየተቆረጠ ተለቀቀ። አገሩን ለራሳቸው ሹማምን ለአፈ ንጉሥ አቦየና ለአቶ በዛብህ አስረክበው ምንም ሳያልፉ ወደ ትግሬ ገሰገሱ። ደጃች ንጉሴና ደጃች ተሰማም አጼ ቴዎድሮስ ወደ ሸዋ መዝመታቸውን ስላወቁ በጦርነቱም በመንገዱም ርቀት ሲባል አሁን ሊመጡብን አይችሉም በማለት ጉዳቸውን ሸፍኖ ከያዘው የመረብ ሸለቆ ወጥተው በአክሱም ከተማ እንደ ልብ ሲዝናኑ ይገኙ ነበር። አጼ ቴዎድሮስ ሳይታሰብ ከተፍ ስላሉ ሽፍቶቹ ደጃዝማቾች ለመሸሽ ከአክሱም እንደወጡ ንጉሠ ነገሥቱ ደረሱባቸውና ጦርነት ገጠሙ። ይህን ደጃች ንጉሴ ጦር ምንም ያህል ሳይዋጋ ድል ሲሆን ንጉሴና ተሰማ ተማረኩ። የንጉሠ ነገሥቱ ወታደሮች ተሸንፈው የተበተነውን ጦር በየቤተ ክርስቲያኑ በየባላገሩ ቤት በየቁጥቋጦው ስር እየበረበሩ በጥይት በጎራዴ ከፈጁት በኋላ ንጉሴና ተሰማ እንደተያዙ ወደ ሰፈር ተወሰዱ። ከዚያም በበነጋው በንጉሠ ነገሥቱና በመኳንንቱ ፊት ለፍርድ ቀረቡና ንጉሴ ምን በድዬህ ነበር? አሉ አጼ ቴዎድሮስ። አያቴን ማርከው አስረዋቸው ስለነበር አጎቶቼንም ስለገደሏቸው ተቀይሜ ነው አለ ደጃች ንጉሴ። እሱ በጦርነት ላይ የሰራሁት ነገር ስለሆነ ቂም ሊያስይዝህ አይገባም ነበር። በዚህ ቂም ተያዝክም ይሁን ደግ ነው ያዝ። ግን እኔ ደግሞ ታያትህ ጋር ሆነ እኔ ስትወጋ ቆስለ ባገኘህ ፍሪዳውን፣ ማሩን፣ ቅቤውን፣ እህሉን ሰጥቼ እንደራሴ ወንድም ማመኘህ ስሜንን ትቼ ሄድኩት ትዝ አይልህም? እሱስ እውነት ነው ጃንሆይ፣ የኔውም ይቅር። እኔን አጠቃለሁ ብለህ ሌት ተቀን ሳላርስ የምባክንላትን አገሬን ቆርጠህ የጠመንጃና የጥይት መግዣ ያደረግካት በምን ምክንያት ነው? አሉ አጼ ቴዎድሮስ። ደጃች ንጉሴ መልስ ለማግኘት ስላልቻለ አንገቱን ደፍቶ ዝም አለ። እንግዲህ እስቲ እነ ናፖሊዮን ሶስተኛና እነ አባ ያዕቆብ ተጀት ያድኗችሁ አያለሁ ካሉ በኋላ በቁጣ የቀሉ አይኖቻቸውን ወደ ተሰማ መልሰው ተሰማ፣ ማን ነው ደጃዝማች ያለህ? ንጉሥ ንጉሴ አሉ። ደጃች ተሰማም አንገቱን እንደደፋ ዝም አለ። ተናገር እንጂ አሉ አጼ ቴዎድሮስ በቁጣ። አዎ አለ ደጃች ተሰማ። ንጉሴን ያነገሰው ደግሞ ናፖሊዮን ሶስተኛ? ወይኔ መይሳው ልጅ፣ እኔ ቆሜ እያለሁ ነው አገሬን ቆርሳችሁ ለፈረንሳይ የምትሰጡ? ያን ኮንትሩሴል የምትሉትን ሌባ አስቶ ባመልጥ ተናንተ በፊት ቆራርጬ አመራራት አድርገው ነበር። በሉ አሁን ተበዳዩ እኔ ብሆን ምህረት ባደረግኩላችሁ ነበር። ግን ኢትዮጵያ እኔንም ቆራርጠውኛልና ቆራርጥልኝ ብላ ቤቱታ ስላቀረበችልኝ በእውነትም ተበድላ ስላገኘኋት በሰራችሁ ስራ ተቆራርጣችሁ ትሞታላችሁ። የባህር በሯን ለጠላት ሰጣችሁ ተውሃ ስለከለከላችሁአትም እሉሃ ተከለከላችሁ ትሞታላችሁ። ካሉ በኋላ በጥግ ወደ ቆሙት ወታደሮች በቁጣ ዙረው አሁን ውሰድና እጅ ብሩን ቆራርጣጣልልኝ አሉ። ደጃች ንጉሴና ደጃች ተሰማ ተይዘው እጅግ አስፈሪ ቁጣት ሊፈጸምባቸው ሲሄዱ ንጉሴ በጭንቀት ፊቱን ወደ አጼ ቴዎድሮስ ዘወር አድርጎ አያቸው። ንጉሴ አውቃለሁ ርሩ ሰው ነበርህ፣ ግን ባገርህና በኔ ላይ የሰራኸው የግፍ ግፍ ምንም ይቅርታ የሚያስደርግልህ አይደለም አሉ አጼ ቴዎድሮስ። አጼ ቴዎድሮስ እጅግ ጨካኝ ካሰኛቸው አስተቃቂ ቃቶች አንዱ በደጃች ንጉሴና በወንድምየው በደጃች ተሰማና በተከታዮቻቸው ላይ ፈጽመው ወደ ወሎ በሚነሱበት ጊዜ ያክሱምና የያድባራቱ ካህናት እየቀረቡ በየቤተ ክርስቲያኑ የተማጠኑትን ወንበዴዎች በመማር ፋንታ እየበረበሩ እያወጡ በመፍጀታቸው የወቀሳ አቤቱታ አቀረቡላቸው። ለዚህም መልስ ስሙ አሉ አጼ ቴዎድሮስ። አቤት ጃንሆይ። አቤት አሉ ካህናቱ በየቆሙበት ሆነው። እግዚአብሔር ሕጉን የሚያፈርሱትንና በጥፋታቸው የማይጸጸቱትን ኃጢአተኞች ምን ያደርጋል አሉ ንጉሠ ነገሥቱ። ገሃነም ያገባቸዋል አለ አንዱ ጮሌ የደብረ አለቃ። እሱ ይህን ስለሰራ እንግዲህ በደለኛ ነው ማለት ነው? እንዴት ጃንሆይ፣ እግዚአብሔር እንዴት በደለኛ ይሆናል? እሺ መልካም ነው። እኔን እግዚአብሔር ኢትዮጵያን ጠብቅ ብሎ እንዳነገሰኝ አታውቁም? ቀብቶ አንግሶታል እንጂ። እንግዲህ ስሙ፣ ከእግዚአብሔር ጋር በቅርቡ አንድ ውል ተዋውለናል። እንዲያውም በቀደም ዕለት በህልሜ እኒህን ኃጢአተኞች ቶሎ ቶሎ እየጨረስክ ላክልኝና አንተ በስጋቸው የኃጢአታቸውን ዋጋ እንደከፈልካቸው እኔ በነፍሳቸው የኃጢአታቸውን ዋጋ ከፍላቸዋለሁ ብሎኛል። በዚህ እየቀጣሁ እንድልክለትም አዞኛል። ካህናቱንም የአባቴን ቤት የቀማኞች ዋሻ አታድርጉት በላቸው። እኔ ከምኩራቡ አይሁድ የበግና የርግብ ነጋዴዎችን በገመድ እየገረፍኩ እንዳባረርኩ ዕቃ መደርደሪያቸውንም እንደገለባበጥኩ የቀማኞች ዋሾች የሆኑ ቤተ መቅደሶችን እየበረበርኩ የተደበቁበትን ሽፍቶች ቀማኞችን ቅጣ ብሎኛል። ስለዚህ አሁን በሰላም ወደ የቤታችሁ ብትገቡ ይሻላል አሉ አጼ ቴዎድሮስ። ካህን ሁሉ ዳግመኛ አንዲት ቃል ሳይተነፍስ እጅ ነስቶ እየተገላመጠ እያየ ወደ ቤቱ ገሰገሰ። አጼ ቴዎድሮስም እስካሁን ድረስ ምንም የክህደት ሥራ ላላዩበት ለካሳ ሰበጋዲስ ግዛቱን አስረክበው ወደ ወሎ ተመለሱ። በዚያውም የናመዴ በሽርን ርዝራሽ ጠራርገው ንጉሠ ነገሥቱ በወሎ በሸዋ በትግሬ ሲንከራተቱ እጅግ ደርጅቶ የቆየው ደጃች ተድላጓሉን ለመውጋት ወደ ጎጃም ሄዱ። ራስ እንግዳ በዚያ ባሉበት ጊዜ የተድላጓሉ ኃይል ይህን ያህል አልነበረም። ራስ እንግዳን በማይረባ ወሬ ካሰሩ በኋላ ግን እሳቸው ወዲህና ወዲያ ሲዋትቱ በዚያ ያሉት ሹሞቻቸው የተድላጓሉን ጦር ሊቋቋሙ ስላልቻሉ ጎጃምን ቀርቶ ዳሞትን ሁሉ በቁጥጥሩ ስር አርጎት ቆያቸው። አጼ ቴዎድሮስና ደጃች ተድላጓሉ አገው ምድር ውስጥ እንጀባራ በተባለው ቦታ ላይ ገጥመው እጅግ አሰቃቂ ውጊያ ከተደረገ በኋላ ተድላጓሉ ሸሽቶ ወደ አምባው ሲጓዝ ብዙ ወታደር ተማረከ። አጼ ቴዎድሮስ ለብዙ ዓመታት ያስቸገራቸውን ደጃች ተድላጓሉን ለመያዝ በዘመቱ ቁጥር ለተማረከው ወታደር ሁሉ ምህረት ሲያደርጉ ስለኖሩ በዚህ ጊዜ ለማንም ምህረት ሳያደርጉ በብዙ ሺህ የሚቆጠረው ምርኮኛ በጥይት አስፈጁት። ጀግናውና ብርቱ ንጉሠ ነገሥት ሌት ተቀን እየባከኑ በዚህ ሁኔታ ሁለተኛውን ዙርና ማዕተኛውን ጦርነት እንደፈጸሙ ሌላው ሁሉ ቢቀር የአገሪቱን ሰላምና ጸጥታ ሊመሰርቱ የቻሉ መስሏቸው አዲስ ተስፋ አስሮባቸው ነበር። እዚህም ጋር ንጉሠ ነገሥት ቴዎድሮስ የቆንስል ክላውደንን ደም እንዴት እንደመለሱ እንግሊዞች በሰሙ ጊዜ በንጉሠ ነገሥቱ ወዳጅነት እምነት አደረባቸው። ስለዚህ ቻርልስ ደንከን ካሜሮን በኢትዮጵያ እንግሊዝ መንግስት ቆንስል ሆኖ ተሾሞ ከንግስት ቪክቶሪያ ለንጉሰ ነገስት ቴዎድሮስ የተላከ ልዩ ልዩ የፍቅር ገጸ በረከት ይዞ መጣ። ከስጦታዎች መካከል አንድ ሽጉጥና አንድ የራቀውን አቅርቦና አጉልቶ የሚያሳይ መነጽር ነበሩበት። አጼ ቴዎድሮስ በቆንስሉ መምጣትና በስጦታውም በጣም ደስ ብሏቸው ተቀበሉ። ይሁን እንጂ እሳቸው ቆንስል ካሜሮን የኢትዮጵያ መድረን ከረጋጠበት ቀን ጀምሮ በአደባባያቸው እስከደረሰበት ጊዜ ድረስ አንድ ንጉስ ቢመጣ እንኳን የበለጠ ሊሆንለት በማይችል ክብርና መስተንግዶ ደብረማይ ላይ ብዙ መኳንንት ወጥተው በታላቅ ሰልፍ የጥይት በረዶ እየፈሰሰ ተቀበሉ ሲሆን ከእንግሊዝ መንግስት ለሳቸው ጻፈው ደብዳቤ ያን ጊዜ የእንግሊዝ መንግስት የውጭ ጉዳይ ሚኒስቴር በነበረው በሎርድ ጆን ራስል የተፈረመ ስለነበር በልባቸው ቅር ተሰኙ። ሎርድ ራስል በአጼ ቴዎድሮስና እንግሊዞች በቀላል ነገር ሲጫወቱባቸው በኖሩ ሌሎች ምስራቃውያን ነገስታት መካከል ምን ያህል የመንፈስ ልዩነት እንዳለ ሊረዳ ያልቻለ ነጭ ከሌላው ዘር ይበልጣል ማለትም ብቻ ሳይሆን የእንግሊዛውያን መኳንንት ዘሮች ከተራው እንግሊዛውያን ይበልጣሉ ብለው ከመያምን የቪክቶሪያ ዘመን መኳንንት አንዱ ስለነበር ከካሜሮን ይልቅ ቆይቶ በእንግሊዝ መንግስትና በአጼ ቴዎድሮስ መካከል ለተፈጠረው ጠብ ባላፊነት ይወቀስ የሚገባው ሰው ነበር። ይሁን እንጂ በማንኛውም መንገድ ቢሆን አጼ ቴዎድሮስ የተዛባባቸው ነገር ሁሉ የተቃናላቸው ስለመሰላቸው አዲሱ ተስፋ አልጠወለገባቸው ነበር። ተስፋ ተስፋን ይወልዳል። አጼ ቴዎድሮስ ወይ ቀርቦ ተዋግቶ ቁርጡ አይለይለት ወይ አንድ ጊዜ አያሳርፋቸው ዘወትር ሲበጠብጣቸው የኖረውን ተርላጓሉን ለማስታደድ ወደ ጎጃም እንደሄዱ በይባባ ከተማ ይገኙ ነበር። ንጉሠ ነገሥቱ ከድንኳናቸው ውስጥ ከመኮንኖቻቸውና ከጸሐፊዎቻቸው ጋር እንዳሉ ቆንስል ካሜሮንና የቆንስሉ ጸሐፊ ሆኖ ከመጣ በኋላ ለአጼ ቴዎድሮስ ለጌታ ያደረው ሙሴ ባርደል የተባለው የፈረንሳይ ተወላጅ በራስ እንግዳና በአቶ ሳሙኤል አቅራቢነት ወደ ድንኳኑ ገብተው እጅ ነሱ። ቆንስል ካሜሮን ዘወትር ለብሶት የሚታየው እጅግ የተንቆጠቆጠ የክብር ልብስ ትቶ የፈረሰኛ ልብስ ለብሶ የፈረሰኛ መጫሚያ ተጫምቶ ነበር። ሙሴ ባርደል እንደ ዘወትሩ አንድ በውጭ አገር የሚኖር አውሮፓዊ በሚኖረው ሁኔታ በአይነቱ ጥቂት ወረድ ያለ አውሮፓዊ ልብስ ለብሷል። ሁለቱ ገብተው እጅ እንደነሱ ለሁለቱም ወንበር ቀረበላቸውና ተቀመጡ። ከዚያም አስተርጓሚ ቀርቦ ሲነጋገሩ ቱርኮችና ግብጾች የሚሰሩብንን የምታዩት ነው። አሁን አገው ንጉሴን ካጠፋው ወዲህ በምጽዋና በከሰላ በኩል እየገፉ መጥተዋል። እስካሁን ሳልዋጋ የቆየሁት የአገሬ ውስጥ ሽፍቶች ስላስቸገሩኝ ነው። አሁን ግን የአገሬ ውስጥ ችግር በረድ ስላለልኝ ቱርኮችን ለመከላከል መዝመቴ አልቀረም። ደማችን ተባህረ ኤርትራ አጥንታችን በዙሪያው ካሉት ድንጋዮች ጋር ይቀላቀላል እንጂ ቱርክ የኢትዮጵያን ምድር ሊረግ ሃይማኖታችንን ሊያጠፋ አይችልም። ይሁን እንጂ ከሁሉ በፊት ክርስቲያኖቹ የአውሮፓ መንግስታት የደረሰብንን በደል ምንቸገር እንጂ ለጦርነት ፍቅር ብለን ከቱርክና ከግብጽ ጋር ለመዋጋት አለመፈለጋችንን ሳልገልጽ ጦርነት አልጀምርም። ክርስቲያኖቹ የአውሮፓ መንግስታት ምንም እንኳ የንግድና የቅኝ አገር መያዝ ዓላማቸውን ሃይማኖታቸው አብልጠው መውደድ ቢጀምሩ በሌላ ሳይሆን በገንዘባችን የጦር መሳሪያ ቢሸጡልንና በቃልም አይዟችሁ ቢሉን ቱርኮችን ታገራችን ለማባረር የጥቅም ጓደኝነታቸውን የሚያፈርስ ሌላ እርዳታ አንጠይቃቸውም ነበር አሉ አጼ ቴዎድሮስ። እውነት ነው ጃንሆይ፣ ችግሩ እንዳለባችሁ በአይናችን ያየነው ነው። አሁን ግርማዊነቶ እንዳለውም ከቱርኮች ጋር ባንጣላ እንኳ ኢትዮጵያን የማንረዳበት ምክንያት የለም አለ ቆንስል ካሜሮን። አጼ ቴዎድሮስ አይናቸውን ወደ ሙሴ ባርደል ወርወር አድርገው ሙሴ ባርደል፣ ናፖሊዮን ሶስተኛ አሁንስ የኢትዮጵያ ንጉሠ ነገሥት እኔ መሆኔን አላወቁም? ንጉሳቸው ሞተባቸው። ምንም ቢሆን ሁለታችንም ክርስቲያኖች ስለሆን ለእርሳቸውም ጸፌላቸዋለሁ አሉ። ጃንሆይ፣ ያለፈው ስህተት ሁሉ መቼም ንጉሠ ነገሥት ናፖሊዮን አውቀው የሰሩት አይመስለኝም። በዚሁ አገር የሚኖሩ ሚስዮናውያን ብዙ የስም ማጥፊያና ማሳሳቻ ነገር ስለሚጽፉ በዚያ እየተመሩ የሰሩት ነው አለ ሙሴ ባርደል። በሉ ደና ነው አሁን ቁርጡን ማዋቂያችን ጊዜ ነው። ኮንስል ካሜሮን አደራ በሰማይ አደራ በምድር ብያለሁ ይሄን ደብዳቤ ራስ በጅ ለንግስት ቪክቶሪያ ሰጠ መልሱን ራስ በጅ እንድታመጣልኝ በክርስቲያን አምላክ አደራ ብያለሁ ብለው ደብዳቤውን በሁለት እጃቸው ሰጡት። ኮንስል ካሜሮን ተነስቶ ወረቀቱን በሁለት እጁ ከተቀበለ በኋላ እጅ ነስቶ ሲቀበል ሌላውን ደብዳቤ አንስተው ሙሴ ባርደል አደራ በሰማይ አደራ በምድር ይህን ደብዳቤ ለንጉሠ ነገሥት ናፖሊዮን ሶስተኛ ራስ በእጅ ሰጠ መልሱን በእጅ አምጣልኝ ብለው ሁለት እጃቸው ሲሰጡት ሙሴ ባርደል ተነስቶ በሁለት እጁ ተቀበለና እጅ ነስቶ ተቀመጠ። ለሩሲያና ለነምሳ ንጉሶችም ደብዳቤ ጽፌያለሁ። ለሁሉም በየእጃቸው የሚሰጡልኝ ታማኝ ሰዎች እየመረጥኩ ነው። እነ ዋልድማየር ጥሩ ሰዎች ነበሩ፣ ግን ተዚህ ያለው ስራቸው ደግሞ ይቋረጣል። ብቻ በምንም ብዬ አሁን እልከዋለሁ አሉ አጼ ቴዎድሮስ። መልካም ነው ጃንሆይ አለ ኮንስል ካሜሮን። ተሁሉ ነገር በፊት ጨርሳችሁልኝ የምትመጡት የኔን ኮንስሎች ወደ አውሮፓ መንግስታት የምልክበትን መንገድ ላገኝ የምችልበትን ሁኔታ ነው። ሰው ካልተቀራረበ አይተዋወቅም። የአውሮፓ ሰዎች አፍሪካ ሲሏቸው አውሬ የሰፈረበት ጫካ መስሎ ነው አሉ የሚታያቸው። በዚህ ሁኔታ እኔም እንደነ ዳሆሜ ንጉሶች ለጣዖታት ብዙ መቶ ሰዎች እያረድኩ መስዋዕት ማቀርብ፣ በዚህ መካከል በአንዳንድ አገሮች አሉ እንደሚባሉት ያሉ ፍጹም አረመኔዎች ያሉ ይመስላቸው ይሆናል። ስንተዋወቅ ግን ኢትዮጵያ እንዴት ያሉ በጨዋነትና በክርስቲያንነት አንጸው የኖሩ ትውልዶች እንደነበሯት መረዳት ይችላሉ። ይህንንም ሲረዱ ሊረዱን ይችሉ ይሆናል አሉ አጼ ቴዎድሮስ። ይህንማ እኛ ስንመሰክረው የሚገባን አይደል? የኢትዮጵያ ሕዝብ በብቸኝነት በመኖሩ በብዙ ግዙፍ ስልጣኔዎች አውሮፓ ሕዝቦች ወደ ኋላ ሆኖ ቢገኝም በጨዋነቱ፣ በእርጋታው፣ በክርስቲያንነቱና በመንፈሱ ብርታት አውሮፓውያንን መካከል በጣም ምርጥ ከሚባሉት ሕዝቦች ጋር የሚወዳደር ነው አለ ኮንስል ካሜሮን። ግን እኮ ኮንስል አለ ሙሴ ባርደል ወደ ካሜሮን ዙሮ፣ ግን እኮ በኢትዮጵያ የቆዩ አውሮፓውያን ለአውሮፓውያን የሚገልጹት የኢትዮጵያ መልክ ፍጹም ሌላ ነው። እውነትህን ነው። ለወሬና ለጉራ የሚመጡ ዝና ፈላጊዎች ወደ አውሮፓ በሚመለሱበት ጊዜ የራሳቸው ጥንካሬና ድፍረት፣ ሌሎች ሳያዩት እነሱ ያዩትን አገር፣ ሌሎች ሳያውቁት እነሱ ያወቁትን ነገር ለማጋነን በቅዱሳን መካከል ቆይተው እንደሆነ 10 ቀን 5 ጅራት ካላቸው ሰይጣኖች ጋር ቆይተን መጣን ይላሉ። እንዲህ አይነቶቹ ሰዎች በሰው ዘሮች መካከል መግባባትን እያጠፉ ጥላቻን፣ መናናቅንና መፈራራትን የሚፈጥሩ ናቸው አለ ኮንስል ካሜሮን። በዚህ ሁኔታ ሲወያዩ ጥቂት ከቆዩ በኋላ ንጉሥ ነገሥት ቴዎድሮስ ለኮንስል ካሜሮንና ለሙሴ ባርደል ልዩ ልዩ ስጦታና ሽልማት አድርገው ለንግሥት ቪክቶሪያ የተዘጋጀውን ከወርቅ የተሰራ ልዩ ልዩ ገጸ በረከት ለኮንስሉ ሰጥተው በክብር ሸኟቸው። ኮንስል ካሜሮንና ሙሴ ባርደል በመጡበት ጊዜ እንደተደረገላቸው ሁሉ ሲሄዱም በየደረሱበት ሹማምንቱ እጅግ ከፍ ባለ አክብሮት እየተቀበሉ ከሚያስፈልገው በላይ መስተንግዶ እያቀረቡ ሸኟቸው። አጼ ቴዎድሮስ ጎንደር ሂደው የእነዚህን ደብዳቤዎች መልስ በታላቅ ተስፋ ሲጠባበቁ፣ የፈረንሳይ መንግሥት በንጉሴ ጊዜ ያበላሸውን ግንኙነት ለመመስረት ሙሴ ጊዮም ሌዣን የተባለ ቆንስል ሹሞ ወደ ንጉሠ ነገሥት ቴዎድሮስ ላከ። አጼ ቴዎድሮስም ከአውሮፓ መንግስታት ተልከው ለሚመጡ ሰዎች ሁሉ ባላቸው የተለመደ አክብሮት ቆንስሉን አክብረው ተቀበሉት። ሙሴ ሌዣን በባህረ ኢያሪኮ አካባቢ የሚኖሩ ሰዎች ለሚታሙበት ቀላልና ቅብጥብጥ ባህሪ ምሳሌ ሆኖ ሊጠቀስ የሚገባው ተባራቂ ቢጤ ነበር። አጼ ቴዎድሮስ የአንድ ታላቅ ንጉሠ ነገሥት መልእክተኛ እንደመሆኑ መጠን በክብር ይዘው ሳለ በየቀኑ የሚናገረውን ሲለዋወጥ በሚያደርገው ነገር ሁሉ ሲንቀሸቀሽ ሲያዩት ይገረሙ ነበር። አንድ ቀን አጼ ቴዎድሮስ ከሙሴ ሌዣን ጋር ኢትዮጵያና ፈረንሳይ ወደፊት ሊመሰረቱት ስለሚችሉት ግንኙነት ሲነጋገሩ፣ ለሁሉም ሙሴ ባርደል ተንጉሠ ነገሥታችሁ የሚያመጣውን መልስ አይና ስምምነቱን እናደርጋለን አሉ ንጉሠ ነገሥቱ። ባርደል አለ ሙሴ ሌዣን በጩኸት ጣራውን ሊሰነጥቀው በመድረስና ከተቀመጠበት ወንበር በመነሳት፣ እንዴት ነው አሉ አጼ ቴዎድሮስ ቀላሉን ቆንስል በትዝብት እየተመለከቱ። ባርደልን እንዴት ያምናሉ? እሱ እኮ ፍጹም ዋሾና ሌባ የሆነ ፍጡር ነው። አንድ ንጉሰ ነገስት እንዴት እሱን አምነው ይልካሉ? አለ ሙሴ ለጃል። አይ እኔ አምኜ ልክቻለሁ። ዋሾ ነው ታልከው እስቲመለስ ወይም እስቲቀር ድረስ በዚህ ትቆያለህ። እሱ ከተመለሰ ግን ዋሾ አንተ ትሆናለህ። ተቀረ እሱ ዋሾ እኔ ሞኝ ነኝ። አሉ አጼ ቴዎድሮስ። ሙሴ ለጃንም ባጅሬ ቤት የናፖሊዮን ሶስተኛ ቆንስል መሆን የሚያስፈራ መስሎት ሲሞላቀቅ ባርደል እስቲመለስ ድረስ በቁም እስራት እንዲቆይ ተደረገ።
ታጠቅ ብሎ ፈረስ ካሳ ብሎ ስም ማርባር ይሸበራል ኢየሩሳሌም እኔ ማዩ ቱርክማይ የምሸሽ ነው። መቅደላ አፋፉ ላይ ጮት በረከተ የሴቱን አናውቅም ወንድ አንድ ሰው ሞተ እኔ ማዩ ቱርክ ባይ የምሸሽ መቅደላ መቅደላ ካንቺ ክፉ ጎራ ሴቱን ሁሉ ንቆ ሲኮራ ሲኮራ ወንዱ አንቺን ወደደ ተኛ ካንቺ ጋር እኔ ማዩ ቱርክ ባይ የምሸሽ አያችሁት ብያ ያንበሳውን ሞት በሰው እጅ መሞትን ነውር አድርጎት እርሳሱን እንደ ጠጅ ሞሱ ሲጠጣት እኔ ማዩ ቱርክ ባይ የምሸሽ
ተክላላ ፕሮግራማችን በዚሁ ይተናቀቃል። ይህንን ፕሮግራም ነገ ጠዋት ከአንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ለናም ሾ
Thank you. I'm not going to lie.